የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 3 2017 ዓ.ም ዝግጅታችን ጀመረ። በትግራይ ወደ ጦርነት ለመመለስ ምንም ምክንያት መኖር የለበትም ስትል ዩናይትድ ስቴትስ አሳሰበች።
To ensure that all elements of it are fully implemented.
የስምምነቱ ሁሉም ነጥቦች በሙላት መተግበራቸውን ለማረጋገጥ በጦርነቱ የተፈናቀሉት በሙሉ ደህንነታቸው ተጠብቆ ወደ ቤታቸው እንዲመለሱ ትልቅ ትኩረት ማድረግ ያስፈልጋል።
በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር ነው የሰማችሁት። የዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች ሀገር ውስጥና የውጭ ዘገባዎችም በምሽቱ መሰናዶችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ደረጀ ደስታ ለዓለም ዜናዎቹ እዚህ አጠገብ ይገኛል። የምሽት ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ ደረጀ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአቪዬሽን አሰራርን በመጣስ በተጠረጠሩት ላይ ክስ ተመሰረተ። ናሲ 16 ቀን 2016 ዓ.ም ምረት ከአዲስ አበባ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር በተጠረጠሩ 6 ሰዎች ላይ አቃቢ ሕግ ዛሬ ክስ መመስረቱን ጠበቆቻቸው ተናግረዋል። አቃቤ ሕግ በፌደራል ከፍተኛ ፍርድ ቤት ተረኛ የጊዜ ቀጠሮ ችሎት የመሰረታቸው ክሶች አውሮፕላንን አላግባብ መያዝ፣ በማህበራዊ ሚዲያ አማካኝነት በቀጥታ በማስተላለፍ መልካም ስም የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨትና የመንግስት ሰራተኛ መደበኛ የሥራ ግዴታውን እንዳይፈጽም መቃወምና አለመታዘዝ የሚሉ መሆናቸውንም አብራርተዋል። ፀሐይ ዳምጠው።
አቃቤ ሕግ ዛሬ በፌደራል ከፍተኛ ፍርድ ቤት ተረኛ የጊዜ ቀጠሮ ችሎት ክስ የመሰረተው በቲክቶክ ባሉት ተከታዮች የሚታወቀውን ዮሐንስ ዳንኤል ወይም ጆኒ ዳንኤልን ጨምሮ ነሐሴ 16 ቀን 2016 ዓ.ም ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽንን አሰራር በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ 6 ተከሳሾች ላይ ነው። ከተከሳሾቹ ውስጥ የአራቱ ጠበቃ መሆናቸውን የጠቀሱት ቤተልሔም ዓለምነ የክሶቹን ዝርዝር ለአሜሪካ ድምጽ አብራርተዋል።
የመጀመሪያው ክስ በስድስቱም ተከሳሾች ላይ አውሮፕላንን አላግባብ መያዝ ወንጀል የሚል ነው። የወንጀል ሕግ አንቀጽ 507 ንዑስ አንቀጽ 1 ስር። ሁለተኛው ክስ ደግሞ የወንጀል ሕግ አንቀጽ 440 ንዑስ አንቀጽ 1 ስር የተመለከተውን ነው ተላልፏል በጋራ የተባሉት። የወንጀል ሕግ አንቀጽ 32 አንድሃ ተጠቅሞ ማለት ነው አንድ ላይ ያጣምረው ነው ከፍሷቸውና በዋናው ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ሰራተኛ ኦፊሴላዊ የስራ ግዴታው እንዳይፈጽም መቃወምና አለመታዘዝ ተኛው ክስ በዮሐንስ ዳንኤል ላይ ብቻ የቀረበ ነው። የኮምፒውተር ወንጀል አዋጅ ቁጥር 958 ዝባር 28 አንቀጽ 13 ንዑስ አንቀጽ 3 መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ክስ ነው የቀረበበት።
ተከሳሾች ክስ እንደደረሳቸውና በንባብ መስማቱንም ጠቅሰዋል። የፌደራል ፖሊስ በሽብር ጠርጥሯቸው ምርመራ ሲያካሂድ መቆየቱን ያስታወሱት ጠበቃዋ መዝገቡን ወደ አቃቤ ሕግ ማስተላለፉንና የተመሰረተው ክስ የሽብር ወንጀልን እንደማካተት ገልጸዋል። ጠበቆቹ በደንበኞቻቸው ላይ የተመሰረተባቸው ክስ ዋስትና ስለማያስከለክል የዋስትና መብታቸው እንዲከበር መጠየቃቸውን ወይዘሮ ቤቲሊን ገልጸዋል።
በመሰረቱ ዋስትና የሚያስከለክል አይደለም የተከሰሱበት ድንጋጌ። ይሄንን መሰረት አድርገን ዋስትና እንዲፈቀድላቸው ጠይቀናል። አቃቤ ሕግ በበኩሉ ወንጀሉ ተደራራቢ መሆኑን የወንጀሉን ክብደት የሚያስቀጣውን ቅጣት መሰረት አድርጎ ዋስትና ተቃውሟል።
ችሎቱ በዋስትና መብት ጥያቄ ላይ ብይን ለመስጠት ለመስከረም 7 ቀን 2017 ዓ.ም ምረት ተለዋጭ ቀጠሮ መስጠቱንም ጠበቃዋ አስረድቷል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የዩናይትድ ስቴትስ የምክር ቤት አባል ብራድ ሸርመን አሜሪካ ከኤርትራ ተቃዋሚ ቡድኖች ጋር ግንኙነት ማድረግ እንደሚያስፈልጋት አጽንኦት ሰጥተው ተናገሩ። ዲሞክራቱ የምክር ቤት አባል ይህን የተናገሩት ከመስከረም 11 የሽብር ጥቃት ጋር በተገናኘ በምክር ቤቱ የውጭ ጉዳይ ኮሚቴ በአፍሪካ ሀያላን መንግስታት የያዙትን ፉክክር አስመልክቶ በትላንትናው ዕለት በምክር ቤቱ በተካሄደው የምስክርነት ቃል በተሰማበት ወቅት ነው። ሸርመን በዚህ ወቅት በሰጡት አስተያየት የኤርትራ ህዝብ ነጻነት የለውም፣ በኤርትራ ዲሞክራሲያዊ መንግስት እስከናይ ድረስ የኤርትራ ጎረቤቶች ሰላም አይኖራቸውም ብለዋል። የካሊፎርኒያው ተወካይ ሸርመን በሰሜን ኢትዮጵያ ትግራይ ላይ ጥቃት የፈጸሙ ያሏቸውን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን የሰሜን አፍሪካዋ ሰሜን ኮሪያ ተብሎ በትክክል ሊጠራ የሚችል መንግስት ፈጥረዋል ሲሉ ነቅፈዋቸዋል። ሸርመን በኤርትራ ዲሞክራሲያዊ ለውጥ ለማምጣት የአሜሪካ ድጋፍ እንዲጠናከር ጠይቀዋል። በቅርቡ ከተቃዋሚ ፓርቲ መሪ ካቶ ገብራይ ባዱራይ ጋር ተገናኝቻለሁ ያሉት ሸርመን የውጭ ጉዳይ መስሪያ ቤቱ በአለም ዙሪያ ኤርትራ ውስጥ የዲሞክራሲ ስርዓት እንዲኖር ከሚሰሩትና በአለም ላይ አውንታዊ ተጽዕኖ እንዲኖር ከሚሰራ መንግስት ጋር አብሮ ይሰራል ሲሉ ጠይቀዋል። ጥያቄው የቀረበላቸውና ለምስክርነት የቀረቡት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ተጠባባቂ ሚኒስትሩ ጆን ባስ ኤርትራ በአብዛኛው ከነጻነት በኋላ የረጅም ጊዜ የጭቆና ታሪክና ብቻውን የተነጠለ መንግስት ያላት ሀገር ናት ብለዋል። ባሳክለውም ብዙ ጊዜ እነዚያ ሁኔታዎች እንዲለወጡና ለማህበረሰቡ ሁኔታዎች ክፍት እንዲሆኑ በእኛና በአጋሮቻቸው የተደረጉ ጥረቶችን ችላ ይላሉ ሲሉ ኤርትራው ፕሬዝዳንት ተናግረዋል። በዚህ ልዩ ጉዳይ ላይ የምንከተለውን ፖሊሲ አስመልክቶ ያሉንን ምላሾች ይዤ መለሳለሁ ያሉት ባስ አቅማችንን ሙሉ በመጠቀም መንግስትን በንቃት ማሳተፋችንን እንደምንቀጥልም አረጋግጥልዎታለሁ ብለዋል። ፖለቲካዊ ጭቆናንና የተቃውሞ ፖለቲካ ምህዳር አለመኖርን ጨምሮ በርካታ ችግሮችን ለመፍታት የዋለው አቅም ውስን ነው ሲሉም አክለዋል ባስ። የምክር ቤቱን አባል አስተያየት ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ ዛሬ ባወጣው መግለጫ ሸርመን ያለምንም ማስረጃ ኤርትራ ለምግብ እርዳታ ወደቦቿን ዘጋች ብለው ሲሉ ያሉበትን አስተያየት ነቅፈዋል። እንደ አውሮፓ አቆጣጠር በ2000 ዓመተ ምህረት የኢትዮጵያ ኤርትራን ጦርነት በተፋፋመበት ወቅት እንኳ ወደ ኢትዮጵያ ለሚገቡ ሰብአዊ እርዳታዎች የአሰብና ጅቡቲ ወደቦችን ማቅረቡን መግለጫው ጠቅሷል። ኤርትራ መቼም ቢሆን የሰብአዊ እርዳታ ወደ ኢትዮጵያ እንዳይገባ አላገደችም፣ እንቅፋትም አልሆነችም ያለው መግለጫው እስካሁን ድረስ በኤርትራ በወደቦቿ በኩል የምግብ እርዳታ እንድትሰጥ ለምን አልተጠየቀችም ሲል ጠይቋል። መግለጫው አክሎም ኤርትራ የአሜሪካ እርዳታ ተቀባይ አገር ስላልሆነች ለኢኮኖሚ ጫና የተጋለጠች አልሆነችም ሲል ይልቁንም የምክር ቤት አባሉ ዩናይትድ ስቴትስ ህገወጥ ያለ እርምጃ እንድትወስድ ምክንያቶችን እያወሳሰቡ መሆኑን በመጥቀስ ነቅፏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ባይደን እና ጠቅላይ ሚኒስትር ስታርመር ዛሬ ይገናኛሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በዩክሬን ጉዳይ ለመነጋገር ዛሬ አርብ በዋይት ሀውስ ይገናኛሉ። ሁለቱ መሪዎች የሚገናኙት ዩክሬን የዩናይትድ ስቴትስ እና የብሪታንያ ስሪት የሆኑ የጦር መሳሪያዎችን በመጠቀም ወደ ሩሲያ ዘልቃ በመግባት ኢላማዎችን መምታት በሚያስችሉ የጦር መሳሪያዎች አጠቃቀም ላይ የተጣሉ ገደቦች እንዲላሉ የተጠናከረ ግፊት እያደረገች ባለችበት ወቅት ነው። የዩክሬን ባለስልጣናት ጥያቄያቸውን በዚህ ሳምንት በኪቭ ጉብኝት ላደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ በድጋሚ አቅርበዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር ስመኝሽ የቆየ ትጠብቃችኋለች።
ደረጃን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 3 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በፌስቡክ ገጻችን @voaamharic እንዲሁም በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኢትዮጵያ መንግስትና በህወሓት መካከል ያሉ ልዩነቶች የጉዳዮችን በፖለቲካዊ ውይይት መፍታት እንደሚያስፈልግ በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ተናግሯል። ልዩ መልእክተኛው አምባሳደር ማይክ ሃመር የፕሪቶሪያውን ስምምነት በተሟላ መልኩ መተግበር እንደሚያስፈልግና ሁለቱም አካላት ለዚህ ቁርጠኛ መሆናቸውን እንዳረጋገጡላቸው ገልጸዋል። በአማራና በኦሮሚያ ክልሎች ያሉ ግጭቶችን በሰላም ለመፍታት ሀገራቸው ስለምታደርጋቸው ጥረቶችም አብራርተዋል። ኬኔዲ አባተ ነው የተከታተለው።
በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር ዛሬ አርብ መስከረም 3 ቀን 2017 ዓ.ም ምረት በአዲስ አበባ በሚገኘው የሀገራቸው ኤምባሲ በሰጡት ጋዜጣዊ መግለጫ ባለፉት ጥቂት ቀናት በኢትዮጵያ በነበራቸው ቆይታ እንደወትሮው ሁሉ በአገሪቱ ያሉ ግጭቶች ሰላማዊ መፍትሄ በሚያገኙባቸውና በትግራይ ያለው የሰላም ድባብ በሚቀጥልበት ጉዳይ ላይ ውይይቶችን ማድረጋቸውን አብራርተዋል። በሁለት ዓመት ቆይታው በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የሰሜን ኢትዮጵያ ጦርነት የቋጨው የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ሁለት ዓመት ለሚጠጋ ጊዜ መቀጠሉን ያደነቁት ልዩ መልእክተኛው ለዘላቂነቱ ግን በተሟላ መልኩ ተግባራዊ ማድረግ ቁልፍ ጉዳይ እንደሆነ አጽንኦት ሰጥተዋል። ስምምነቱን በተሟላ መልኩ ማስፈጸም በሚቻልበት ሁኔታ ላይ ከአፍሪካ ህብረት እንዲሁም ከኢትዮጵያ መንግስትና ከትግራይ ክልል ባለስልጣናት ጋር መወያየታቸውን የገለጹት አምባሳደር ሃመር በቀጣይነት መከናወን አለባቸው ያሏቸውን ነጥቦችም ዘርዝረዋል።
To ensure that all elements of it are fully implemented. A strong focus on ensuring that
የስምምነቱ ሁሉም ነጥቦች በሙላት መተግበራቸውን ለማረጋገጥ በጦርነቱ የተፈናቀሉት በሙሉ ደህንነታቸው ተጠብቆ ወደ ቤታቸው እንዲመለሱ ትልቅ ትኩረት ማድረግ ያስፈልጋል። የዲዲአር የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና ወደ ማህበረሰቡ መልሶ ማዋሃድ መፈጸሙን ማረጋገጥ እንዲሁም ዋና ዋና ጉዳዮችን በፖለቲካዊ ውይይት መፍታት ያስፈልጋል። United States ለኢትዮጵያ ሉዓላዊነትና የግዛት አንድነት ድጋፍ ማድረጓን ትቀጥላለች። ከኢትዮጵያ ጋር ያለን ትብብር አስኳልም ይኸው ነው።
የትግራይ ተፈናቃዮችን ወደ ቀያቸው ለመመለስ የተጀመረ ጥረት ቢኖርም አጥጋቢ አይደለም ያሉት አምባሳደር ሃመር የጅማሮ መጠናከር እንዳለበት ተናግረዋል። የቀድሞ የትግራይ ኃይሎችን ትጥቅ ለማስፈታት ለመበተንና ወደ ማህበረሰቡ መልሶ ለማዋሃድ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ሙሉ ፈቃደኛ እንደሆኑና ተዋጊዎቹም ይህን እንደሚፈልጉ የገለጹት አምባሳደር ሃመር ይህ ሂደት በፍጥነት ተግባራዊ መሆን እንዳለበት አሳስበዋል። የሰሜን ኢትዮጵያው ጦርነት በወቅቱ በዓለም አስከፊው ጦርነት እንደነበረ ገልጸው ወደዚህ ጦርነት ለመመለስ ምንም አይነት ምክንያት ሊኖር እንደማይገባም ነው ባጽንኦት የተናገሩት።
These forces should be completely demobilized. These individuals who are combatants need to go back to their daily lives. And they want to go back to their daily lives.
እነዚህ ኃይሎች በአጠቃላይ ትጥቅ ሊፈቱና ተዋጊዎቹ ወደ የዕለት ተዕለት ህይወታቸው ሊመለሱ ይገባል። ወደ የዕለት ተዕለት ህይወታቸው መመለስ ደግሞ ይፈልጋሉ። ዩናይትድ ስቴትስ ለዚህ የገንዘብ ድጋፍ እያደረገች ነው። ከትግራይ የቀድሞ ተዋጊዎች ውስጥ 75000 የሚሆኑት ትጥቅ በማስፈታት ወደ ህይወታቸው ለመመለስ የሚያስችል የገንዘብ አቅርቦት እንዳለ እናውቃለን። ትላንትና ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ጋር ከዚያ በፊት ደግሞ ከመከተሉ ጀነራል ጻድቃን ጋራ ተነጋግረናል። ለዲዲአር ተፈጻሚነት ሙሉ ቁርጠኝነት አላቸው። ስለዚህ ልንቀጥልበትና በትግራይ ዘላቂ ሰላም ልናረጋግጥ ይገባል። ወደ ግጭት ለመመለስ ምንም አይነት ምክንያትና ማብራሪያ አያስፈልግም።
ለስምምነቱ የተሟላ ተፈጻሚነት የኢትዮጵያ መንግስትም ይሁን የትግራይ ክልል ባለስልጣናት ቁርጠኛ መሆናቸውን እንዳረጋገጡላቸውም ነው የገለጹት። በተጨማሪም የኤርትራ ወታደሮችን ጨምሮ በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከትግራይ ክልል ሙሉ በሙሉ ለቀው መውጣት አለባቸው ሲሉ አምባሳደር ሃመር እንደከዚህ ቀደም ሁሉ በድጋሚ አሳስበዋል። ፓርቲያቸው ከኤርትራ አመራሮች ጋራ ከ6 ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ተናግረዋል። በዚህ ጉዳይ ላይ አስተያየት እንዲሰጡ በአሜሪካ ድምጽ የተጠየቁት ልዩ መልእክተኛው ማይክ ሃመር እኛ የምንፈልገው ኢትዮጵያና ኤርትራ ወደ ጦርነት አለመመለሳቸው ነው ብለዋል። የምንፈልገው አንዳቸው የሌላውን ግዛት ጥሰው አለመግባታቸው ነው በማለትም አክለዋል። ከተቻለም የአልጀርሱ ስምምነት በተሟላ መልኩ ተግባራዊ እንዲሆን መርዳት እንፈልጋለን ብለዋል። ስለዚህ በሁለቱ መካከል ውይይት ከተደረገ በማንኛውም አካል እየተፈጸመ ያለን የሰብአዊ መብት ጥሰት በማስቆም እንደዚሁም በሁለቱም ሀገሮች መካከል ያለውን ግንኙነት በማሻሻል ላይ ያለመ መሆን አለበት ሲሉም ተናግረዋል። በተያያዘ በትግራይ ክልል ብቻ ሰላም ማስፈን በቂ አይደለም ያሉት አምባሳደር ማይክ ሃመር በአማራና በኦሮሚያ ክልሎች ያሉ ግጭቶችን በሰላም እንዲቋጩ ዩናይትድ ስቴትስ ጥረት በማድረግ ላይ እንደምትገኝ አብራርተዋል።
It's difficult, quite frankly, for us to travel to Amhara and Oromia precisely because of the continued fighting.
በቀጠለው ውጊያ ምክንያት እነት ለመናገር ወደ አማራና ወደ ኦሮሚያ ለመሄድ ለኛ ከባድ ነው። ሆኖም አምባሳደር ማሲንጋ እና የአዲስ አበባ ኤምባሲ ቡድናቸው ከኢትዮጵያ መንግስት ጋር በመተባበር እነዚህን ግጭቶች ለማቆም ንግግርና ድርድር ማካሄድ የሚቻልባቸውን አማራጮች እያፈላለጉ ነው። ይህ ጥረት ሁልጊዜ ለእናንተ ይፋ ላይደረግ ይችላል። አብዛኛው ለሰላም የሚደረጉ ጥረቶችም ከካሜራ በስተጀርባ በድብቅ ነው መካሄድ ያለባቸው። በየቀኑ በዚህ ጉዳይ ላይ እየሰራን እንደሆንን ላረጋግጥላችሁ እፈልጋለሁ። የኦሮሚያን ጉዳይ በተመለከተ በታንዛኒያ የተወሰኑ ንግግሮችን ማድረጋችንን ታውቃላችሁ። በእነዚህ ንግግሮች በኦሮሚያ ግጭት እንዲያቆሙ የነበረን ተስፋ አልተሳካም ማለት ጥረታችንን አቁመናል ማለት አይደለም። ከኖርዌይ ጋር በመሆን ጥረታችንን በተሟላ መልኩ ቀጥለናል። ወደዚህ በመጣው ቁጥር ከጠቅላይ ሚኒስትሩም ጋር እንነጋገርበታለሁ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ባለፈው አመት ግንቦት 7 ቀን አገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር ባደረጉበት ወቅት በአማራና በኦሮሚያ ክልሎች የሚንቀሳቀሱ የታጠቁ ቡድኖች ፊታቸውን ወደ ውይይት ጠረጴዛ እንዲመልሱና መንግስትም ለውይይት አመቺ ሁኔታዎችን እንዲፈጥር ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ አህመድ ባለፈው አመት ሐምሌ 26 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም። ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን በይፋ የተሰጠ ማረጋገጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔ መጽሔቱ ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ሻሮ ቀበሌ አራት አርሶ አደሮች ስላንት መስከረም 2 ቀን 2017 ዓመተ ምህረት በታጣቂዎች መገደላቸውን የተጎጂ ቤተሰቦችና የአካባቢው አስተዳደር አስታወቀ። ታጣቂዎቹ አርሶ አደሮቹን የገደሏቸው ከብቶቻቸውን ሲያግዱ ከነበረበት ቦታ አግተው ከወሰዳቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን ቤተሰቦቻቸው ተናግረዋል። የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ባንዶራ ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና የፌደራል መንግስቱ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢያሱ ጂኦ በበኩላቸው በአካባቢው ያለው ጥምር የጸጥታ ኃይል በታጣቂዎቹ ላይ እርምጃ እየወሰዱ ነው ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
በደቡብ ኢትዮጵያ ክልል ኮሬ ዞን ሻሮ ቀበሌም በአዲስ አመት ማግስት በተፈጸመ ጥቃት አራት ሰዎች መገደላቸውን ከተገደሉት ውስጥ ሶስቱ ዘመዶቻቸው እንደሆኑ የገለጹት ደሞዘ ደበበ የተባሉ የተጎጂ ቤተሰብ ለአሜሪካ ድምጽ በስልክ ተናግሯል።
ብራችን ካመጣችሁ በኋላ መሰራችን እንመልሳለን ብለው ውሸት ተናግረው ልጆቹ ቢላዋቀ እራሳቸውን መስራ ለመውሰድ ወደ 200 ሺህ ብር ማዋቀ ልጆች ሲሄዱ እዛው እንደሄዱ ብር ከነሱ ተቀብለው ስድስቱን ሰዎች ተከትሎ ወደ ስድስቱን ሰዎች አስተኝተው ሊገሉ ሲሉ ተነስተው አንዱ ሮጠ። ከዛ በኋላ ተከትሎ አንደኛው ሲሮጥ አንዱ ለቅት መጣ። ከዛ በኋላ እዛ የተኙ አራቶችን እዛ መጡት።
ወርቁ ዘበኛ የተባሉ ሌላ የቀበሌው ነዋሪ ጥቃት የፈጸሙት በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ውስጥ የሚንቀሳቀሱ ታጣቂዎች ናቸው ሲሉ ተናግሯል። ታጣቂዎቹ አርሶ አደሮቹ ከብቶቻቸውን ሲጠብቁም የሚታጠቋቸውን አምስት ክላሽንኮቭ መሳሪያዎችንም እንደወሰዱባቸው ጠቅሰዋል።
የገደሉት የሸኔ ኦነግ ናቸው። ቀጥታ ከአርሶ አደር ትጥቅ እንፈታለን በሚል ነው የገቡት። ምንም አልታሰብም፣ አርሶ አደርም አላወቀም። ከገቡ በኋላ ያው ከብት ሲነዱ የነበሩትን ከብት ውሃ ሊያጠጡ ይሄዱ ከነበሩት ላይ እጅ ወደ ላይ ብለው ነው መጀመሪያ ላይ ትጥቅ የፈቱት። ግማሹ እስከ ቤት ነው የደረሰው ቤት ደርሶ አንደኛውን ቤት ስብሮ አቶ ተበጅ ሁሉ የሚባለው ልጅ ቤት ገብተው መሳሪያን ከፈቱ በኋላ ነው። አንድ አስሬ ጨጓዴ ልጅ የሚባል ልጅ ነው። አንድ የእሱ ልጅ እኔ መሳሪያ ለምንድን ነው ወንበኝ ለአንተ ማስረክበው ብሎ ጫካ ገብቶ በእነሱ ላይ ቱክስ የከፈተ። ከዛም በኋላ ያን ቱክስ የሰማ ህዝብ ወጥቶ ከገጠመ እኛን ያጠቃል በሚል ነው ሮጦ የወጡት።
ታጣቂዎቹ ትናንት መስከረም 2 ቀን 2017 ዓ.ም. አርሶአደሮቹን የገደሏቸው ከብቶቻቸውን ሲያገዱ ከነበሩበት ቦታ አግተው ከወሰዷቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን አቶ ደሞዘ ተናግሯል። ከተገደሉት በተጨማሪ አንድ ሰው ቆስሎ ወደ አርባ ምንጭ ሆስፒታል ለሕክምና መላኩን ተናግረው ታጣቂዎቹ 200 ሺህ ብር መውሰዳቸውንም ገልጿል። አካባቢው በውጥረት ውስጥ መሆኑን የጠቀሙት አቶ ደሞዘም በርቀት የከባድ መሳሪያ ድምጽ እንደሚሰማም ተናግሯል።
መጀመሪያ መሳሪያቸውን ከወሰዱ በኋላ አታለው ነው በጣም ሩቅ ነው ወደ ጫካ የወሰዱት ነው። ከዚያ በኋላ ብር አዋተው ሲሄዱ ያ መሳሪያ ተወሰደባቸው። 5 ሰዎችና አንድ ሰው ደግሞ የሞተው እነሱ ኦሮምኛ ስለሚያወሩ ኦሮምኛ ለመተርጎም ብሎ ከእነሱ ጋር የሄደ ነው አንዱ የሞተው። አንዱ እጁ ተመቶት አሁን ሪፈር ወደ አርባ ምንጭ ሄደዋል። አንዱ ግን የሮቶ ሰውዬ በሰላም አመልጠናል።
የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በተፈጸመው ጥቃት 4 አርሶ አደሮች መገደላቸውና ሌላ አንድ ሰው መቁሰሉን አረጋግጧል።
የኛ ሰዎች ታች ከብት ጥበቃ ላይ የነበረ በተለያየ ቦታ ቶክሲ እየተኩሱ ይዞ የተወሰኑ 4 ሽማግሌዎችን ከመንገድ ይዞ ወጥቶ
ስንት ሰው ነው የተገደለው?
4 ሰው።
አርሶ አደሮቹ የተገደሉት ከሚኖሩበት መንደር እንስሳትን ለማሰማራትና ለእርሻ ስራ ወደ ማሳቸው በሚሄዱበት ወቅት መሆኑን ገልጿል።
ሻሮ ቀበሌ ላይ ያው ሽኔ ሆነ ጌታቴ ድብ ጋራ ፈተና ላይ የመከላከያ ልብስ ለብሷል። ህዝቡ መከላከያ ነው እያለ እርሻ ላይ እና ከጥበቃ ላይ የነበሩ ሰዎችን ሸማታ እንደገቡ ከዛ ሴታቸውን ከመንገድ እየለቀመ ወደዚህ ወደ ህዝቡ ያለበት አካባቢ ከተና ጭምር ገባ። ከመንገድም ሞተረኞችን ዘረፋ ፈጸመ። ከዛ አንዳንድ አርሶ አደሮች ሩቅ የነበሩ ትርክ መፍታት ሲጀምር አንድ ወጣት ትላንትና ከተያዙ ሰዎች መካከል ተኩሶ ሮጠ። በዚያ አማካኝነት በእጃቸው ያስገቡትን አምስት መሳሪያ አምስት ክላሽ ይዘው ወጡ።
በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ እያሱ ጂኦም በገላና ወረዳ የመሸጉ ሸማቂዎች ጥቃት ማድረሳቸውን ገልጸው በታጣቂው ቡድን ላይ እርምጃ የተወሰደ ነው በማለትም ተናግሯል።
ቀጥታ ይህ ታጣቂ ወጂ የሚባል ደን አለ። እዛ ከሸሮ ቀጥሎ ቦሬ የምትባለው ቀበሌ አለች። ይህና ከቦሬ ነው የሚዋሰነው። እቺ ቦሬ ደግሞ ጋራ ሶንሳ የምትባል ተራራ አለች። በዛ ጀርባ ደግሞ ታጣቂዎች የምንቀሳቀሱ ወጂ የምትባል አካ አለ። ዛሬም አሁን ከላይ በኩል ኦፕሬሽን እያደረግን ነው። እኛ ውስጥም አንዳንድ ቀበሌዎች እንኮሶች አሉ።
ከኮሬ ዞን መንግስት ባለስልጣናት ጋር መወያየታቸውን የጠቀሙት ኃላፊው መከላከያ ሰራዊትን ጨምሮ በአካባቢው ያለው ጥምር የጸጥታ ኃይል ክትትል እያደረገ ነው ብሏል።
4 ሰው ሞቶ 1 ሰው እንደቆሰለባቸው መረጃ ሰምቻለሁ። በዛም የተነሳ እኛም ድሮ ትላንትም ይህን ነገር ስንሰማ እኛ ወደ ጀከታ የምትባል ዛሬም ቀጥታ ወደ ወጂ ቀጠና ላይ ከመከላከያ ከፖሊስ ከጥምር ኃይል አንድ ላይ ሆነን ህብረተሰቡን ጨምሮ እያካዝን ያለው ኦፕሬሽን አለ።
የአካባቢ ባለስልጣናት በሰነዘሩት ውንጀላ ላይም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ ከዚህ በፊት ለቀረቡበት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርግ በመግለጽ በጽኑ አስተባብሏል። በኮሬ ዞንና በአካባቢው በታጣቂዎች የሚፈጸመው ጥቃትና የጸጥታ ችግር 7 ዓመታትን ያስቆጠረ ሲሆን በዞኑ ጎርካ ወረዳም ለመጨረሻ ጊዜ ተመሳሳይ ጥቃት ተፈጽሞ ህጻናትን ጨምሮ 5 ሰዎች የተገደሉት ባለፈው ግንቦት ወር ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ከሀገር ውስጥ ዜናዎች ወጣ ብለን የዩናይትድ ስቴትስን ምርጫ ስንመለከት ደግሞ በካማላ ሀሪስ እና በዶናልድ ትራምፕ መካከል የሚደረገው የአሜሪካ ፕሬዝዳንታዊ የምርጫ ፉክክር ተቀራራቢ ውድድር ሆኖ ቀጥሏል። ነገር ግን ካማላ ሀሪስ ሴት ድምጽ ሰጪዎችን በመሳብ መሪነቱን ይዟል። የአሜሪካ ድምጽ አዶራ መኳር እንደዘገበችው የሃሪስ ወደ ውድድሩ መግባት ፖለቲካ ፓርቲዎቹ የሴት ድምጽ ሰጪዎች የሚያገኙትን ድጋፍ በተመለከተ ልዩነቱ እንዲሰፋ አድርጓል። እንግድ ወልድ ያቀርባል።
ከእንደ አውሮፓውያን አቆጣጠር 1984 ዓ.ም ጀምሮ ከወንዶች ቁጥር የበለጡ ሴቶች በአሜሪካ ፕሬዝደንታዊ ምርጫዎች ድምጽ ሰጥተዋል። በአብዛኛው ከሪፐብሊካን ይልቅ ለዲሞክራቲክ ፓርቲው ድምጻቸውን ሰጥተዋል። ባይደን ከምርጫው ራሳቸውን ማግለላቸውና ካማላ ሄሪስ ድንገት እጩ ሆነው መቅረባቸው የሴት ድምጽ ሰጪዎችን ያነሳሳ ይመስላል። ኤረን ኮቪ ዘ ኩክ ፖለቲካል ሪፖርት የተሰኘው መጽሔት ባልደረባ ናቸው።
We have seen a pretty significant shift across a lot of different demographics, but it went with
በተለያዩ የማህበረሰብ ክፍሎች ውስጥ ተጨባጭ ልዩነት እየታየ ነው። በተለይም ሴቶችን ስንመለከት ጎላ ብሎ እናያለን። ባይደን ፉክክር ላይ ከነበሩበት ጊዜ በተሻለ ሴቶች ለዲሞክራት እጩ ድምጽ ሊሰጡ እንደሚችሉ አስተውለናል።
በዚህኛው ምርጫ ከአምስት ሴቶች አንዷ ጽንስ የማቋረጥ መብት ዋናው ጉዳያቸው ነው። በዶናልድ ትራምፕ በተሾሙ የጠቅላይ ፍርድ ቤት ዳኛ አማካኝነት በሕገ መንግስት ተፈቅዶ የነበረው ጽንስ የማስወረድ መብት ከሁለት ዓመታት በፊት ተከልክሏል። ትራምፕ ውርጃን በተመለከተ እያንዳንዱ ግዛት ለራሱ እንዲወስን ይሻሉ። ካማላ ሄሪስ በበኩላቸው የስነ ተዋልዶ መብት በፌዴራል ደረጃ ሕግ ወጥቶለት በመላ ሀገሪቱ እንዲከበር ይፈልጋሉ። ቀጥሎ የሚሰማቸው ድምጽ ሰጪዎች እንደሚሉት ሄሪስን የሚደግፉበት ምክንያትም ያ ነው። ክሎይ ሎንግማየር ከዊስካንሰን ግዛት
She's trying to create a world where people all have their rights to their own decisions, their bodies, their choices, women's rights. She's for the people.
እሷ ለመፍጠር የምትሞክረው ዓለም ሰዎች ራሳቸውን ውሳኔ የመስጠት መብት እንዲኖራቸው የሚያስችልን ዓለም ነው። በሰውነታቸው ላይ በሌሎችም የህይወት ምርጫዎቻቸው ላይ ለመወሰን መብት እንዲኖራቸው ነው። የሴቶችን መብትንም በተመለከተ እንዲሁ።
ለቲሻ ጊለን ደሞ ከአሪዞና ግዛት ናቸው።
She's for the people, which is the middle class, which I am middle class.
እሷ በተለይም መካከለኛ ገቢ ላላቸው መቆሟን የተመለከቱትን መልእክቶች ወድጃቸዋለሁ። እኔም መካከለኛ ገቢ ካላቸው አንዱ ነኝ። በተጨማሪም የሴቶችን መብቶች የተመለከቱ ህግጋትን እንደሚመለከት ያላትን አቋም ወደዋለሁ።
በቅርብ ተካሄዱ የህዝብ አስተያየት መለኪያዎች መሰረት ሴት ድምጽ ሰጪዎችን በተመለከተ ካማላ ሄሪስ ትራምፕን ከ9 እስከ 11 ነጥብ ያህል በመምራት ላይ ናቸው። ፖል ማስሊን ኤፍኤም 3 የተሰኘ የህዝብ አስተያየት መሰብሰቢያ ጥናት ተቋም ባልደረባ ናቸው።
She gained a lot of younger women who independents non-partisan voters under the age of 50 many of them under 40
እድሜያቸው ከ50 በታች የሆኑ በተለይም ከ40 በታች የሆኑትና ከየትኛውም ፓርቲ ያልወገኑ ገለልተኛ አቋም ያላቸውን ወጣት ሴቶችን ድጋፍ አግኝታለች። እጩ በመሆኗ በጣም ተነሳስተዋል።
The Cook Political Report የተሰኘው መጽሔት ባልደረባ ኤረን ኮቪን በዚህ ላይ የሚያክሉት አለ።
Black women are a lot more likely to vote for Harris now, Hispanic women. So, you know, as we have seen her do better with a lot of these.
ጥቁር ሴቶች ካማላ ሄሪስን የመምረጥ አዝማሚያቸው ይበልጥ እየታየ ነው። የላቲንም ሴቶች እንዲሁ። እነዚህን የማህበረሰብ ክፍሎች ወይም ደግሞ የትምህርት ደረጃቸው ከፍ ያለውን ቡድኖች ስንመለከት በተለይም ሴቶቹ ይበልጥ ለሄሪስ ድምጽ የመስጠት አዝማሚያ ያሳያሉ።
ቀጣዮቹ ሁለት ድምጽ ሰጪዎች ደግሞ የትራምፕ ደጋፊዎች ናቸው። በቅድሚያ ቲ ስታሊን ከጆርጂያ።
First her being the candidate is kind of it's really this is like horrific to me because first of all She's not prepared to be president.
For months we would barely ever see Joe Biden.
ሲጀመር እርሷ እጩና መቅረቧ አስተካቂ ነው። ፕሬዝዳንት ለመሆን ዝግጁ አይደለችም።
አሌክስ ለስቲግ ደሞ ከሞንታና ናቸው።
For months we would barely ever see Joe Biden and all of a sudden Kamala Harris is the nominee for the Democratic Party when she was never nominated in the first place.
ድንገት ካማላ ሄሪስ የዲሞክራቲክ ፓርቲው እጩና ብቅ አለች። እጩና መቅረብ አልነበረባትም። ድንገት ነው ብቅ ያለችው።
በድምጽ አሰጣጥ ላይ በጾታዎች መካከለ ያለው ልዩነት ጀንዚ በመባል በሚታወቀው አዲስ ትውልድ ዘንድም ልዩነት አለ። ከ27 ዓመት ዕድሜ በታች ያሉት ወንድ ድምጽ ሰጪዎች ወደ ትራምፕ እንደሚያደሉ የሚናገሩት የሜሪዲት ኮሌጁ ዴቪድ ማክሊናን ናቸው።
There has been an increase in terms of the admiration of some Gen Z young men for
Gen Z በመባል የሚታወቀው የአዲስ ትውልድ ወጣት ወንዶች ለትራምፕ ያላቸው አድናቆት ጨምሯል። የሚጀነን በወንድነቱ የሚመካ አፍንጫውን በለው የሚል መልእክት የሚያስተላልፉ አይነትን ሰው የሚደግፉ ናቸው።
ማክሌላን እንደሚሉት ወጣት ወንዶች የፖለቲካ ጉዳይ ወሬዎችን ከማህበራዊ ሚዲያ ያገኛሉ። በዚያም የሴት መሪዎችን በተመለከተ ጠንከር ያለ ትችት ሲሰጥ ይሰማሉ።
So they believe that women can't make the tough decisions if the United States were to go to war or face international crisis. They don't believe
አሜሪካ ወደ ጦርነት የምትገባበት አይነት ከባድ ውሳኔ መስጠት ያለባት ሁኔታ ውስጥ ብትሆን ወይም ዓለም አቀፍ ቀውስ ቢያጋጥም ሴቶች ያንን ከባድ ውሳኔ መስጠት አይችሉም የሚል እምነት አላቸው። ሴቶች ከበድ ያለ ውሳኔ መስጠት ችሎታ የላቸውም ብለው ያምናሉ።
በ2016 በነበረው ምርጫ ነጭ ሴቶች ለትራምፕ ማሸነፍ ወሳኝ ነበሩ። በ2020 በነበረው ምርጫ አብዛኛውን የነጭ ሴቶችን ድምጽ አግኝተዋል። በዚህኛው ምርጫ ግን ካማላ ሃሪስ እና ትራምፕ የነጭ ሴቶችን ድምጽ በእኩል እንደሚጋሩ በቅርቡ የተደረጉ የህዝብ አስተያየት መለኪያዎች ያመለክታሉ። ዶራ መኮር ለላከችው ዘገባ እንግዶሌ ነኝ ዋሽንግተን ዲሲ።
የአርብ ምሽት ስርጭታችን ከአሜሪካ ድምጽ እንደቀጠለ ነው። ወደ ተከታዩ ዘገባ እናልፋለን። ዓለም አቀፉ ግጭት ተንታኝ ቡድን በሶማሊያ የሚገኘው እስላማዊ መንግስት ወይም አይኤስ ሽብርተኝነትን የሚያስፋፋ የፋይናንስ ተጽዕኖ ምንጭ የሆነ መምጣቱን ተናግሯል። አይኤስ በአፍሪካ የሚያደርገውን እንቅስቃሴ ለማስፋት እየሞከረ ባለበት ወቅት የአይኤስ ሶማሊያ ቅርንጫፍ መሪ የመላው ታጣቂ ቡድን መሪ ሊሆን እንደሚችል ጠቋሚ መሆኑም እየተዘገበ ነው። መሐመድ ዩሱፍ በዚህ ዙሪያ ያደረሰንን ዘገባ ሀብታሙ ስዩም ያቀርባል።
በሶማሊያ የሚገኘው እስላማዊ መንግስት አይኤስ ሰፊ የደቡብና የመካከለኛው ሶማሊያ አካባቢዎችን እንደተቆጣጠሩ ታጋሮቹ ማለትም ከአልቃይዳ ጋር ግንኙነት እንዳለው አሸባሪ ቡድን አልሸባብ የጦር ሜዳ ንቁ ተሳትፎ ላይ ኖሮ ይችላል። ሆኖም ዓለም አቀፉ የቀውስ ጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ሐሙስ ባወጣው ሪፖርት አይኤስ ሶማሊያ ከሌሎች የአይኤስ ቅርንጫፎች ጋር ግንኙነት እየመሰረተ መሆኑንና በሌሎች የአፍሪካ ሀገራት ለሚካሄዱ የሽብር ተግባራት የገንዘብ ድጋፍ ማድረግ እንደቻለም ይፋ አድርጓል። ኦማር መሐመድ በዓለም አቀፉ የቀውስ ጥናት ቡድን ከፍተኛ ተመራማሪ ናቸው። አይኤስ ሶማሊያ ከአልሸባብ የበለጠ የውጭ ሚና ይጫወታል ይላሉ።
አልሸባብስ by far and away the bigger threat.
ካሁን ድረስ አልሸባብ ትልቁ ስጋት ነው። በዚያው ልክ ደግሞ የሶማሊያ እስላማዊ መንግስት አበይት ተግዳሮቶች ቢገጥሙትም ጸንቶ ቀጥሏል። በሰፊው እስላማዊ መንግስት አውታረ መረብ ውስጥ በተለይም በአንዳንድ ተባባሪዎቹ ዘንድ እንዲሁም በሌሎች በእስላማዊ ግዛት ክፍሎች መካከል የፋይናንስ ማዕከል ሆኖ ማገልገልን በተመለከተ ሚናውን አንጿል።
ዓለም አቀፉ የቀውስ ጥናት ቡድን እስላማዊ መንግስት በ2020 የአውሮፓውያኑ ዓመት የአፍሪካ ስምሪቶችን በማዋቀር ከዲሞክራቲክ ሪፐብሊክ ኮንጎና ከሞዛምቢክ የተውጣጡ አጋር ድርጅቶችን በሶማሊያ ፑንትላንድ ግዛት በሚገኘው የአይኤስ ዋና መስሪያ ቤት እንዲካተቱ አድርጓል ብሏል። አይኤስ ሶማሊያ ከመቶ እስከ 400 የሚደርሱ ተዋጊዎች በሰሜናዊው የሀገሪቱ ክፍል እንዳሰፈረ ዘገባዎች ያሳያሉ። እንደ አይኤስጂ ዘገባ ከሆነ ከተፋላሚዎቹ ውስጥ ግማሽ ያሉ የውጭ ዜጎች እንደሆኑ ይታመናል። በዚህ ዓመት መጀመሪያ ላይ የፑንትላንድ ባለስልጣናት 6 የእስላማዊ መንግስት አባላት የሆኑ ሞሮኮውያንን በቁጥጥር ስር አውለዋል፣ ከሀገርም አባረዋል። እንደ የትጥቅ ግጭት ስፍራዎችና ክስተት መረጃ ሰብሳቢ ተቋም ከግንቦት ወር ጀምሮ ቡድኑ ከጊዜ ወደ ጊዜ እንቅስቃሴውን በመጨመር በጸጥታ ኃይሎችና በንግድ ማዕከላትም ላይ በርካታ ጥቃቶችን አድርሷል። አይኤስ ሶማሊያም በቦሳሶ ወደብ ከተማና አካባቢው የሚደረገውን እንቅስቃሴ በመጨመር ተዋጊዎችና ተግባራቶቹን ለመደገፍ የብዝበዛና ዘረፋ ተግባራትን ፈጽሟል። ኬንያዊው የጸረ ሽብር ጥናት ባለሙያ ሪቻርድ ቱታ በሶማሊያ ጠንካራ ማዕከላዊ መንግስት አለመኖሩ ሀገሪቱን የአይኤስ ቡድን የፋይናንስ ማዕከል እንድትሆን አድርጓታል ይላሉ።
Somalia does not have
የተጠቀሰችው ሀገር ሶማሊያ ጠንካራ ተቋማት የሏትም። እንደዚህ አይነት ተቋማት ደግሞ በቀላሉ ለችግር ይጋለጣሉ። ለሽብርተኝነት እንቅስቃሴ የሚውል ህገወጥና ህጋዊ የገንዘብ ማሰባሰቢያ ዘዴዎችን መከወን ቀሏል። አገሪቱ ካላት ስልታዊ አቀማመጥ ጋር በተያያዘም በውቅያኖስ የተከበበ ደካማ ድንበር ነው ያላት። ይህም ክትትል ለማድረግ ሁኔታውን በእጅጉ የከበደ ያደርገዋል።
በግንቦት ወር ዩናይትድ ስቴትስ በሶማሊያ የአይኤስ መሪ አብዱል ቃድር ሙሚን ላይ ያነጣጠረ የአየር ጥቃት ፈጽማለች። ሙሚን ግን በሕይወት ተርፈዋል። ማህሙድ ሙሚን የእስላማዊ መንግስት አጠቃላይ መሪ ሆኖ ከተሾመ ቡድኑ በአፍሪካ ያለውን ተጽዕኖ ያሳያል ብለዋል።
Now whether he's actually the head of the movement is something that's disputed.
አሁን ሙሚን የንቅናቄው መሪ መሆን አለመሆናቸው አከራካሪ ነው። ሌሎች ስማቸው የሚነሳ ግለሰቦችም አሉ። በእርግጠኝነት የተለየ ነገር የለም። በአፍሪካ ሀገር ውስጥ አንድ ሰው መሾሙ ለእስላማዊ መንግስትም ትልቅ መርታ ሊሆን ይችላል። በአህጉሪቱ የእስላማዊ መንግስት እያየለ መምጣቱንም ያሳያል።
የፑንትላንድ ባለስልጣናት በባሬ ክልል በርካታ የአይስ አባላትን በቁጥጥር ስር አውለዋል። አንዳንዶቹ የእስር ቅጣት ተላልፎባቸዋል። ሌሎች ደግሞ በሽብር ተግባርና በሰላማዊ ሰዎች ወይንም በመንግስት የጸጥታ ኃይሎች ግድያ ተከሰው የሞት ፍርድ ተፈጽሞባቸዋል። አይስጄ አይስ ሶማሊያን ለመገዳደር በሶማሊያ መንግስት በሞቃዲሾና በፑንትላንድ ክልል ባለስልጣናት መካከል ትብብር እንዲደረግ ጠይቋል። የውጭ ተዋናዮች ለቡድኑ እንቅስቃሴ የበለጠ ትኩረት እንዲሰጡም አሳስቧል።
የአሜሪካ ድምጽ እና የተከታተላችሁት ያላችሁት እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በተከታይ በዋሽንግተን ዲሲ የተካሄደውን የኢትዮጵያ ክለቦች ግጥሚያ እንቃኛለን። በኢትዮጵያ በርካታ ደጋፊዎች ያሏቸው የኢትዮጵያ ቡናና ቅዱስ ጊዮርጊስ የእግር ኳስ ክለቦች በዩናይትድ ስቴትስዋ ዋና ከተማ ዋሽንግተን ዲሲ አውዲስ ፊልድ ስታዲየም የወዳጅነት ጨዋታ አድርገዋል። የኢትዮጵያ ክለቦች በዩናይትድ ስቴትስ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታ የኢትዮጵያ ቡና 2-1 ማሸነፍ ችሏል። ባለፈው እሁድ የተደረገውን ይህን ጨዋታ አስመልክቶ አስማማዋየ ነው የሁለቱን ክለብ ተጫዋቾች ጨምሮ አሰልጣኞችና የቀድሞ ተጫዋቾችን አነጋግሮ ተከታዩን ቅንብር አሰናድቷል።
ከሃሽ ተመልካቾችን የሚያዛቅም ያለው አውዲ ፊልድ ስታዲየም በአሜሪካ ሜጀር ሊግ ሶከር የሚጫወተው ዮሐና ከተማዋ ክለብ የሆነው ዲሲ ዩናይትድ የሚጫወትበት ሜዳ ነው። በዚህ ዋሽንግተን አውዲ ፊልድ ስታዲየም በኢትዮጵያ በርካታ ደጋፊዎች ያሏቸው የኢትዮጵያ ቡናና ቅዱስ ጊዮርጊስ የእግር ኳስ ክለቦችም እሁድ ጳጉሜ 3 2016 ዓ.ም የወዳጅነት ጨዋታቸውን አድርገውበታል።
ይህ በአውዲ ፊልድ እየተካሄደ የሚገኘው የቅዱስ ጊዮርጊስና የቡና ጨዋታ ነው። በዚህ በአሜሪካ ታሪክ ውስጥ የመጀመሪያ እንደሆነ የተነገረለት ያለው ምክንያቱም ከኢትዮጵያ ሁለት ክለቦች እዚህ ወደ አሜሪካ መጥተው ጨዋታ ሲያደርጉ የመጀመሪያው እንደሆነ ነው እንግዲህ አዘጋጆቹ የገለጹት። በአሁኑ ወቅትም ጨዋታው እየተካሄደ ይገኛል። እኛ ምን ቀርጸው እናደርግበት ጊዜ ኢትዮጵያ ቡና ቅዱስ ጊዮርጊስን 2-0 እየመራው ነው የሚገኘው። የሰዓቱም አጠቃላይ ኳስ እየተካሄደበት ያለው 35ኛ ደቂቃ ላይ ያመለክታል። እንደምትመለከቱት በኋላ በርካታ የዴሚቪ ወይም ዋሽንግተን ዙሪያ ኗሪ ኢትዮጵያውያን በዚህ ጨዋታውን ለመመልከት እዚህ ኦሊ ፊልድ ላይ ተገኝተዋል።
የጨዋታን ሊደረግ ያዘጋጁት በአሜሪካ የሚኖሩት ትውልደ ኢትዮጵያዊ ባለሀብት አቶ የማሞካቻ ሲሆኑ አላማውም ኢትዮጵያን ተጫዋቾች በዓለም አቀፍ መድረኮች እድሎች እንዲፈጠርላቸው ለማበረታታት መሆኑን ለአሜሪካ ድምጽ ተናግረዋል።
በዛሬ ጊዜ ትልቅ ታሪክ ነው የተደረገው እና ደግሞ ወደፊት የሚቀጥል ነው። ዋናው አላማው ኢትዮጵያ ሳከር በዓለም መታወቅ አለበት። ልጆቻችን ደግሞ ወደ ፕሪሚየር ሊግም እንግሊዝ ሀገርም ዩሮፕ ውስጥም በደንብ ታውቀው እንዲጫወቱ ነው ዋናው። እና ደግሞ ከዛ በላይ ህዝቡ ደስ ብሎት ነው መጣው ዛሬ እና ይቀጥላል።
በዲሲ፣ ቨርጂኒያ፣ ሜሪላንድ እና አካባቢው የሚኖሩ በርካታ ኢትዮጵያውያንም ጨዋታውን ለመመልከት በስቴዲየሙ ታድመዋል። የሁለቱን ክለቦች ጨዋታዎች በኢትዮጵያ ከተመለከቱ አመታት እንዳለፏቸው የገለጹት ጨዋታውን ለማየት በስቴዲየሙ የተገኙ ኢትዮጵያውያን ይህ አጋጣሚም የቀደመ ትዝታቸውን እንደመለሰላቸው ለአሜሪካ ድምጽ።
ስሜ ዶክተር ተስፋዬ አበራ እባላለሁ። እኔ የመጣሁት ሪችመንድ ቨርጂኒያ ነው። 2 ሰዓት ተኩል ያህል ድራይቭ አድርጌ ነው የመጣሁት። ይህ ጨዋታ ለማየት ነው የመጣሁት። የሀገሬ ልጆች ቅዱስ ጊዮርጊስ እና ቡና ይመጣሉ ሲባል የልጅነቴን ድሮም እኔ የምዝናናው ምናልባት ከ40ና ከ50 ዓመት በፊት በእግር ኳስ ስለነበረና ስቴዲየም እየገባሁ አይ ስለነበረ ያ ትዝታ ስለመጣብኝ አልቀርም ብዬ ይህን ጨዋታ ለማየት መጥቻለሁ። የድሮውን ሁኔታ ድሮ የነበርንበትን የሰፈር ልጆች እንዴት እንደሰት እንደነበረ ኳስ ከተጫወትን በኋላ ወይም ስቴዲየም ከገባን በኋላ እየዘፈን የምንሄደውን በመጋታው ደግሞ የምንነጋገረው ሁሉ ትዝታ ነው የፈጠረብኝ። በጣም ደስ ብሎኛል።
አስተናግድ ይባላል። ከዚህ ከቨርጂኒያ አዲስ አበባ እንዳለክ ነው ፊልም ታደርገው ምናምን
ደጋፊዎችም ደስ ይላሉ፣ እኛም ደስ ይላለን። ደስ ብሎናል በጣም።
ይግረም ካሳ ይባላል።
ይግረም ካሳ፣
ያው እዚህ እንደምታየው በጣም ሰው ቢዚ ነው በስራም በምንም። ግን ያው የሀገራዊ ሁኔታ በተፈጠረለት እድል ሁሉ እንደዚህ በሰፊ ወጥቶ የሚሳተፍበት ነው እና በጣም ደስ ይላል። ማለት ያው ሰው የሚገናኝበት ነገር እንደሚፈልግ ያሳያል። እሱ ነው የተያየው።
ሄሎ ተክለ ሚካኤል ይባላል። በጣም ነው ደስ ያለኝ። አብሶ ጊዮርጊስ ረጅም ጊዜ የመደገፈው ቲም ነው። በቃ ቤተሰብ ማለት ነው ለጊዮርጊስ እና ዛሬ እንደዚህ ባይኔ በማየት ሄደው በጣም ልዩ ደስታ ይሰማል። አጠገቤ መጥቶ በማየት ማለት ነው።
የኢትዮጵያ ክለቦች በአሜሪካ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታም ኢትዮጵያ ቡና 2-1 ማሸነፍ ችሏል። ከጨዋታው በኋላ ከአሜሪካ ድምጽ ጋር ቆይታ ያደረጉት የቅዱስ ጊዮርጊስ ምክትል አሰልጣኝ ሳምሶን ሙልጌታና አጥቂው ዳግማዊ ስለ ጨዋታው የተሰማቸው እንደሚከተለው አጋርተውናል።
ያው ይሄ ደርቢ ውድድር አሜሪካ ላይ መካሄዱ ለኛም እዚህ ላለው ህብረተሰብ በጣም አሪፍ ነገር ነው። እዚህ እንግዲህ በርካታ ኢትዮጵያኖች አሉ። በደርቢም የተጫወቱ የቀድሞ ተጫዋቾች አሉ። እንደገና ደግሞ እዚህ ኢትዮጵያ ውስጥ ሆኖ ደግሞ ይሄን ውድድር ሲከታተሉ የነበሩና ብዙ የናፈቃቸው ሰዎች ነበሩ። እነሱ ማግኘት ይሄን የመሰለ ነገር መፈጠሩ በጣም በጣም አስደሳች ነውና ይሄ ነገር መቀጠል አለበት። ለአዘጋጆቹ በጣም ማመስገን እንፈልጋለን። እና ያው ክለቦቹም ሁለቱም ክለቦች በዚህ ተስማምተው እዚህ መተን እንድንጫወት ስላደረጉ ትልቅ ልምድ ነውና ሁላችንም በጣም ደስተኞች ነን። ፊትማ ያልነበረ ነገር አሁን እንግዲህ ወደ እነሱ ቀርበናል። እንግዲህ ጥሩ ተጫዋቾች አሁን ኢትዮጵያ ውስጥ አሁን ከኢትዮጵያ ወደ አሜሪካ እንግዲህ እኛ ብቻ ሳንሆን ናሽናል ቲሙ መቶ መጫወት ጀምሯል። ወደ ተለያየ ሀገር እንግዲህ እዚህም እንግዲህ አሁን በቅርብ ሎዛን አይተናታል። እንደገና እነ ስራት ይላሉ እነሄ ይሄ መከፈቱ ትልቅ እድል ነው፣ በተለይ ለተጫዋቹ በዛ ሙያ ስላለ ሰው ጠንክሮ ከሰራ ጥሩ ነገር ካገኘ የመታየት እድሉ ቻንሱ በጣም ከፍተኛ ነው እና ይሄ ነገር እንግዲህ ማስተማሪያ ነው። ተጫዋች በጣም ከፍተኛ ነው የሚያነሳሳ ወደ ተሻለ መንገድ ለመሄድ መንገዱ ላይ ነው እንግዲህ እና የሚጠበቀው በቃ ከኛውን ጥረቱን ካደረግ የመታየት እድሉ አለ። ለኛ ብቻ ሳይሆን ለሀገርም ለብዙ ተጫዋቾች በር ይከፍታል ብዬ ነው የማስበው እና ይሄ ከፍተኛ አስተዋጽኦ አለው፣ በጣም ከፍተኛ አስተዋጽኦ።
ስሜ ዳግማ ያራ ይባላል። ምጮተው ስትራይከር ላይ ለብዙ ተጫዋቾች ይሄ አሪፍ እድል ነበር። ላይክ ዲሲ ዩናይትድ ማይ ቲንክ ስካውቶች ምናምን ነገር አዘጋጅተው እንትን ብሎ ነበርና ላይፍ ቼንጂንግ ኦፖርቹኒቲ ብዬ ነው የማስበው እና አሪፍ ነበር። በአጠቃላይ ሰዎቹንም አመስገን እፈልጋለሁ ይሄን እድል ፈጥረውልን። እንደዚህ አይነት ሜዳ እና ደግሞ ከሀገር ራቅ ብለን ሁሉ ሰው ደግሞ አይተ እንትን ማለቱ በጣም አሪፍ ነው እና ደስ ይል ነበር ቆይተው እንዳለ። ያ እንደውም ከሀገር ውጭ ሁላ ሰው ይመጣል እንትን ብሎ ትንሽ እኔ አልጠበቅኩም ነበር እና ደጋፊውም ድባቡ ምናምን ነገር በጣም አሪፍ ነበር፣ ደስ ይል ነበር በጣም።
ሁለቱ ክለቦች ከዚህ በፊት ተመሳሳይ ጨዋታ በዱባይ አድርገው እንደነበር የገለጹት የአሜሪካ ድምጽ ያነጋገራቸው የቡና ተጫዋቾች በበኩላቸው ጨዋታው መነሳሳትን የሚፈጥርና ከሀገር ውጭ በሌሎች ክለቦች ለመጫወት እድሎችንም የሚፈጥር ነው ይላሉ።
ስሜ እስራኤል መስፍን ይባላል። ኪፐር ነኝ። አዎ ይሄ ገና መጀመሪያው ነው። ባለፈውም በአምናም ዱባይ ሄደናል። ይሄ ሁለተኛ ውጭ እድላችን ነው። ከዚህም ቀጥሎ እንደዚህ አይነት እድል ቢመቻችናል ለተጫዋቾችም አሪፍ እድል ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ተጫዋቾች የሚጫዋ ሲጫወቱ የመታየትም እድል ይኖራቸዋል እና እንደዚህ መካሄዱ በጣም ጥሩ ነው ለተጫዋቾች።
ከልጅ መስጋም አሜሪካ አሪፍ ነው፣ ደስ ብሎናል። ያው አሪፍ ሀገር ነው ለጨዋታ። ደግሞ አሪፍ ጌም ነበር በሁለቱም ቲሞች። እንግዲህ ደርቢ ነው፣ የተለየ ስሜትም አለ። በዲሲ ብቻ ሳይሆን በሀገራችን ላይ ደርቢ ቀን ሲደርስ በደጋፊዎችም በተጫዋቾችም የተለየ ስሜት አለ። የደርቢ ባለፈው ላይ ማለት አምና ላይ ዱባይ ላይ ሄደን 2-0 ተሸነፈ። ያ ደግሞ ያው አልተመቸኝም ብዙም ጊዜ ከዲሲ ጋር ውድድር ምናምን አለች። ከተባለበት ቀን ጀምሮ ዝግጁ ነበርኩ ለኛ ማለት ነው። እንደ ቲም ኢንዲቪድዋል ሳይሆን እንደ ቲም ከአሰልጣኝ ጋር አብሮ እየሰራው ነው፣ ለማሸነፍ እየሰራው ነው። እንግዲህ ፈጣሪ ይመስገን አሸነፈናል።
የቅዱስ ጊዮርጊስ ቡድን መሪ በመሆን የመጣው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አዳነ ግርማም አጋጣሚው ለወጣት ተጫዋቾች ቀጣይ የእግር ኳስ ህይወት እድሎች የሚፈጥር መሆኑን ገልጾ በቀጣይ መሰል ሁነቶች ሊጠናከሩ ይገባል ብሏል።
ትልቅ እድል ነው። ያው አሜሪካ መጥቶ በክለቦች የመጀመሪያ ጊዜ ነው። ስለዚህ ትልቅ እድል ነው፣ ትልቅ አጋጣሚ ነው፣ ትልቅ ኤክስፒሪየንስ ነው የሚሆነው እና ቀላል ልምድ አይደለም ያገኘንበት እና ለልጆቹም እንደ ቲምም ለቲሙም በጣም ትልቅ ልምድ ነው ብዬ ነው ማስበው እና እንደዚህ ይወጡ የትም ቦታ እንትምትል ራስን ታየዋለ በብዙ ነገርና ተነፋፍቆ የተገናኘን ደሞ ውጭ ያለን ሰው ማግኘት ይችላል። ጊዮርጊስ ብዙ ተጫዋቾች ያለፉ በጣም ትልቅ ክለብ እንደመሆኑ መጠን ብዙ ተጫዋቾች እዚህ ያሉት ያው እንግዲህ ከአቁሙ በኋላ እዚህ ወጣቸውን እዚህ ያደረጉና ከስንት አመት በኋላ አገኘናቸው ቲሙን ከስንት አመት በኋላ አየውም ይላልና ያ ነገር ቀላል ነገር አይደለምና ደስ ይላል። እንደ እንትን የዚህ እንደዚህ አይነት በጣም ጥሩ ሜዳ ላይ መጫወታቸው ለልጆቹም ትልቅ ኤክስፒሪየንስ ነው ብዬ ነው አስበውና በጣም አሪፍ ነው በአጠቃላይ።
ሎዛ በራን ጨምሮ ኢትዮጵያን ተጫዋቾች በአሜሪካ የሚጫወቱበት እድል እየተፈጠረ መሆኑን የተናገሩት የፕሮግራሙ አስተናጋጅ አቶ ዮማ ሞካቻ በቀጣይም እንደዚህ አይነት ሁኔታዎች እንደሚዘጋጁ ተናግረዋል። ኑራቸውን በአሜሪካ ባደረጉ ዋሽንግተን ዙሪያ በሚኖሩ ኢትዮጵያውያን ደጋፊዎቻቸው ፊት የተጫወቱት ቅዱስ ጊዮርጊስና ኢትዮጵያ ቡና ክለቦችም ለድጋፉ ታዳሚዎችን አመስግነዋል። ባለፈው አመት ሐምሌ ወር መጨረሻ ላይም የኢትዮጵያ ብሔራዊ ቡድን በተመሳሳይ ወደ አሜሪካ በመምጣት የወዳጅነት ጨዋታዎችን አድርጎ እንደነበረ የሚታወስ ነው። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ወደ ተከታዩ ዝግጅት ደግሞ እናልፋለን። ተከታዩ በቴክኖሎጂ ዘመን የልጆች አስተዳደግ ምን ይመስላል የሚለውን የሚዳስስ ነው። ወላጅ መሆን ቀላል ኃላፊነት ባይሆንም ብዙ ወላጆች ከ10 አመት ወይም ከ20 አመት በፊት ከነበረው የልጅ አስተዳደግ ጋር ሲነጻጸር በዚህ ዘመን ልጅ ማሳደግ በጣም ከባድ ነው ሲሉ ይደመጣሉ። ዋና ምክንያታቸው ደግሞ ቴክኖሎጂ በተለይ ማህበራዊ ሚዲያ ነው። ለመሆኑ ቴክኖሎጂ በልጅ አስተዳደግ ላይ ተጽዕኖ የሚያሳድረው በምን መልኩ ነው? በዚህ ዘመን ሁሉም ዲጂታል በሆነበት ጊዜ ልጆችን በምን መልኩ ለስኬት ማብቃት ይቻላል የሚለውን ለመወያየት በልጆች አስተዳደግ ዙሪያ ባለሙያ ስቱዲዮ ጋብዤ አነጋግሬያለሁ። እንግዳይ ሳራ ዘመኑ ትባላለች። ሳራ ባለትዳርና የሁለት ልጆች እናት ስትሆን ከ20 አመት በላይ በነርስነት ሙያ አገልግላለች። ቨርጂኒያ ውስጥ የሚገኝ ኮሚኒቲ ኮሌጅ ውስጥም በነርስነት ታስተምራለች። በተጨማሪም ወላጆችን በማሰልጠን ሙያ ወይም ፓረንታል ኮች ሰርተፍኬት ይዛ ስለ ልጆች አስተዳደግ ታሰለጥናለች። የልጆች አስተዳደግ የተሰኘ መጽሐፍም አሳትማለች። በቅድሚያ ቴክኖሎጂን ያለ ገደብ መጠቀም በልጆች ላይ የሚያደርሰውን ተጽዕኖ ከምታብራራበት ትጀምራለች።
ብዙ መቀመጥ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ 1-2 ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል። አርፎ ቁጭ ብለው ይውላሉ። እሱ ትልቅ አደጋ አለው። ወጥቶ መጫወት ፊዚካል አክቲቪቲዎች። ሌላው ደግሞ ከሰዎች ጋር ኮንቨርሴሽን ማድረግ መነጋገር ማህበራዊ ኑሮ የሚለምዱት በመጫወት ነው። ልጆች የሚለምዱት ብዙ ነገር በመጫወት ነው። አእምሯቸው የሚያድገው ቃላት የሚለምዱት ማውራት በደንብ የሚችሉት ከሰው ጋር በመነጋገር ነው። ሱን ሁሉ ይይዛቸዋል። ቤትስ ቁጭ ብለው አንድ ቦታ ላይ በመጫወት እንደገና ደግሞ የመልመድ የአዲክሽን ባህሪ አለው። ነገር በቃ በኋላ ሱን ይለምዱና አምጡ የማለትም ሊያዳብሩ ይችላሉ። ለረጅም ጊዜ ከመጠቀም የተነሳና ከወላጆቻቸው ጋር ኳሊቲ ታይም ማሳለፍ ሁሉ ያቀታል። ይሄንን በማድረግና በጤና ዙሪያ ትልቅ አደጋ አለ። አይንንም ሊጎዳ ይችላል። እሱ ላይ ብቻ አፍጥጦ በመቀመጥ ቶሎ አፋ ለመፍታትም ያጋጥማል።
እሱ በተለይ ደግሞ ብዙ ወላጆች አሁን የሚቸገሩበት አፋ ለመፍታትና ዘግይቶ የመናገር ችግርም ነው።
ያ አሁን በቅርብ ሰምቻለሁ አንብቤያለሁም እንደዚህ ብዙ አለመነጋገር ብዙ መቀመጥ አፍ ለመፍታት ሊያዘገይ ይችላል። ናሱሱን ማደጋ አለውና በጣም መገደብ አለብን። መከልከል ሳይሆን ፈጽሞ ግን ከተወሰነ እድሜ በኋላ መገደብ ያስፈልጋል። የሚያዩትንም መቆጣጠር ያስፈልጋል። ዝም ብሎ መፍቀድ አደጋ አለው። ብዙ
መገደብ የሚለውን ስታነሺ ይሄ የስክሪን ታይም የምንለው ልጆች በቴሌቪዥን ፊት ወይም በኮምፒውተር ፊት የሚያጠፉት ጊዜ ያንን መቆጣጠር ለብዙ ወላጆች ከባድ ነው። አንዳንዱ ሙሉ ለሙሉ መከልከል ቴሌቪዥን ቤት ያልገዛም የማለት ወደ ማለት ይሄዳል። አንዳንዱ ደግሞ ቤትኛው ድሜ ነው ስልክ ልንሰጣቸው የሚገባው የሚል ጥያቄ አነሳልና ትክክለኛ የቴክኖሎጂ አጠቃቀም ለልጆች የትኛውስ ነው?
ያ እንግዲህ የሚባለው በጥናት እንግዲህ ታየው ከሁለት አመት በታች ያሉ ልጆች እንደውም ባያዩ ነው የሚመረጠው። ፈጽሞ ባያዩ ስክሪን ታይም ሆነ ሁሉንም ነገር ከዛ በላይ ደግሞ ለ30 ደቂቃ ያለው ከሚቀረው ግዛቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብም መፍቀድም። እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ምን ይላሉ? አስቸገረኝ ለክ የ4 አመት ልጅ የ6 አመት ልጅ አስቸገረኝ ይላሉ። እንግዲህ በዚህ እድሜ ካስቸገረ እንግዲህ አስብ ቲኔጅ ሲደርሱ ምን ሊሆኑ ነው? እና በዚህ እድሜ ያለ ልጅ ቢያስቸገረና ሊያቅተን አይገባም። ምክንያቱም በእኛ እጅ ነው ያለው። ለምሳሌ እንትን አይፓድም ሆነ ምንም ፊት ለፊታቸው ካላየን እንኳን አምጡ አይሉ መደበቅ እንችላለን። ከዛ ደግሞ ማስረዳት እንችላለን በዚህ ሰዓት ነው ማየት የምችለው ብለ የናን የስክሪን ሰዓት ሆነ የሶሻል ሚዲያ አጠቃቀምን በሌላ መተካት በመሯሯጥ ልጆች እንዲጫወቱ ማድረግ ጌም ማዘጋጀት ቤት ውስጥ ቦርድ ጌም ከልጆች ጋር መጫወት ዝቅ ብሎ ቁጭ ብሎ መጫወት ይዞ መውጣት መተካት ዝም ብሎ መውሰድ ብቻም ሳይሆን ሌላ አክቲቪቲ እንዲያረጉ መተካት ያስፈልጋል። በተለይ ፊዚካል አክቲቪቲ የሚሯሯጡ ላይብረሪ መውሰድ ማንበብ እንዲችሉ የተለያዩ መጻሕፍት ቤት ውስጥ ማምጣት ተለያዩ ነገሮችን መተካት ያስፈልጋል። ዝም ብሎ መከልከልም ብቻ አይደለም። ግን እንደየእድሜያቸው ከፍ ይያሉ ሲሄዱ ደግሞ ምን መርጥበትንም ሰዓት ረዘም ማረግ እንችላለን። ለረጅም ስነት 3 ሰዓት ሳይሆን 1 ሰዓት ማረግ ይቻላል። ግን የሚያዩትን ማወቅ ያስፈልጋል። አንዳንድ ኤጅ ላይ ሲደርሱ ደግሞ ፓረንታል ኮንትሮል ማድረግም በጣም አስፈላጊ ነው። ምክንያቱም ብዙ ነገሮችን እንሰማለን። ልጆች የማይሆን ነገር ያዩ ራሳቸውንም የሚጎዱ የማይሆኑ ነገሮች ያለ እድሜያቸው መጥቶ ሊያዩ ይችላል። በተለይ ወላጆች ትልቅ ፈተና የሆነባቸው ስለ ቴክኖሎጂ ስናነሳ የማህበራዊ ሚዲያ አጠቃቀም ነው። ምክንያቱም በተለይ በማህበራዊ ሚዲያ ላይ የሚተላለፉት መረጃዎች ወሰን የላቸውም። ልክ ባህር ውስጥ እንደመግባት ማለት ነውና አንዳንድ ጊዜ ደግሞ የልጆችን ህይወት ለአደጋ እስከማጋለጥ የደረሱ መረጃዎችን ልጆች ጋር ሲደርስ እናያለን። ይሄ ምን ያክል ለወላጆች ፈተና ሆኗል?
ትልቅ ፈተና ነው። ምክንያቱም ይሄ ነገር አዲስ ነው። እንግዲህ በቃ አመታት የመጡኛ በሱ አላደግንም አላምና ፈተና ነውና እንዴት መጠቀም እንዳለብን ራሳችንን ማስተማር አለብን። ራሳችንን አስተምረን ያው ፈተናው ማለፍ ይኖርብናል። ፈተና ነው ብለን መተው ሳይሆን ደግሞ ማለፍ የምንችለው ነገር ነው። በየእድሜያቸው ስንት አመት ድረስ ነው ስክሪን ማሳየት ያለብኝ ማቆም ያለብኝ ገደብ ማድረግ ያለብኝ ምን አይነት ነው? እንደገና ደግሞ የሚያዩትንም ማየት እንዳለብኝ ልካው እንደቀለጥ ነው ትልቅ ከተማሪ እንደማይጥሏቸው እዚህ ላይ መታል የለብኝም ብለው አስበው ከተቆጣጠርናቸው ልጆች ይሰሙናል። ሌላው ደግሞ የኛ አጠቃቀም እሱ ትልቅ አርአያ መሆን አለበት። ልጆችን ከልከለን እኛ እሱ ላይ ቁጭ ካልን እሱ ራሱ ምን አይነት መልእክት ይያላከን ነው? እሱንም እኛ አርአያ ሆነን ማሳየት አለብን። እኛም በገደብ እየተጠቀምን ማለት
የኛ አጠቃቀም ስቲ መጽሐፍሽ ላይም ለምታነሹ ነጥብ ነው። አርአያ መሆን አለብን በእኛ በራሳችንም አጠቃቀም በማንኛውም ጉዳይ ላይ በቴክኖሎጂ ብቻ ሳይሆን በሚናደርገው የህይወት ለመመዳችን ለልጆቻችን አርአያ በሚሆን መልኩ መሆን አለበት ብለሽ መጽሐፍሽ ላይ ምታነሹ ሐሳብ አለና የኛ የስልክ አጠቃቀም ወይ ቴክኖሎጂ ላይ የምናጠፋው ጊዜ ራሱ ከልጆቻችን ላይ ጊዜ የሚወስድ ነገር ነውና ስለሱ ንገረኝ። ይሄ ከልጆች ላይ ምን ወስደው ጊዜ በልጆቻችን ላይ ምን አይነት ተጽዕኖ ይፈጥራል?
ወጭም ከልጆቻችን ትልቅ ምን ሰጣቸው ጊዜ ነው ታይም ነው። እና ያ ደግሞ አብሮ ብቻ አጠገም መሆን አይደለም ያልተከፋፈለ አቴንሽን እንዴ ተልባችን ሆነ ከልጆቻችን ጋር ማሳለፍ አለብን። አንዳንድ ጊዜ ምንሳሳተው ቤት ውስጥ ስላለን ብቻ ከልጆቻችን ጋር እናሳልፍ ይመስለናል። ጆሮአችን ላይ የሆነ ነገር አድርገን ያዳመጥን ከሆነ ወይም ከባክግራውንድ ላይ ቲቪ ከፍተን እየሰማን ከሆነ ያ ጊዜ መስጠት አይደለምና እየተሻማብን ነው ማለት ነው ከልጆቻችን ጋር ይሄን ጊዜ። እና ከልጆቻችን ጋር የምናሳልፈው ጊዜዎች በሙሉ ያልተከፋፈለ አቴንሽን በሙሉ ሆነን ማሳለፍ አለብንና ከልጆቻችን ጋር ብዙ እየወሰደብን ነው እኛ በምንጠቀምበት ረጅም ሰዓት። እንግዲህ ሶሻል ሚዲያ ነገር ታቀፋ አንዱ ስታይ ወደ ሌላ ይወስድሻል ወደ ሌላ ሳይስ ሳታየው 1 ሰዓት 2 ሰዓት ያልፋል። ያ እንግዲህ ከልጆቻችን ላይ የሰረቀነው ነው ማለት ነው። በዛ ሰዓት ከልጆቻችን ጋር ማውራት እንችላለን። የልጆቻችን ባህሪ ለውጥ ማየት እንችላለን። የሚጠይቁንን ጥያቄ ፎከስ አድርገን መመለስ ይሄን ነው የሚወስድብን አይተውና የልጆቻችን ለውጥ ሁሉ ማናይበት ጊዜ ይመጣል። ምክንያቱም ከቀልብ ሆነሽ ከልብሽ ሆነሽ ካላየሻቸው ልብሽ ወደ ሌላ ወስዶ ከልጆችሽ ጋር ያለሽ ኮሙኒኬሽን ሙሉ አይደለም። ሙሉ ካልሆነ ደግሞ ካላዳመጥናቸው አዳምጠን ካልመለስን ጥሩ ኮሙኒኬሽን ጥሩ መግባባት የለም ማለት ነው። ጥሩ ተግባቦት ከሌለ ደግሞ ጥሩ ግንኙነት አይፈጠርም። ለጥሩ ግንኙነት ጥሩ ተግባቦት ያስፈልጋል። ጥሩ ግንኙነት ከሌለን ደግሞ እየተራራቅን እንሄዳለን። እሱና ሌላው እኛ ማሳለፍ ያለብንን ጊዜ ሌላ ሰው ያሳልፋል ከነሱ ጋር ወጪ ቴክኖሎጂ ከነሱ ጋር ያሳልፋል። ስለዚህ ልጆቻችን እሱ ይመራልናል፣ እሱ ሼፕ ያደርግልናልና ይሄ ከባድ ከባድ ችግር ነው። ምክንያቱም ከልጆቻችን ጋር ክፍተት ይፈጠራል። በልጅነት ላይ ታወቀን ይችላል ያ ክፍተት። ግን አንድ ቲኔጀር ፕሪቲን ከገቡ በኋላ ያ ክፍተት ይታየናል። ምክንያቱም በልጅነት እኛን ይፈልጋሉ ልጆች እንድናወራቸው አብረን እንድንጫወት ማሚ ዳዲ እየኝ ልጅ እየኝ በቃ እንዲያርግ ይላሉ። እኛ ደግሞ እዛ ቲኒ ሲደርሱ እነሱ ደግሞ ወደ ሌላ ሲሄዱ ልህ እኔ ጋር ሆና ስንል ያንን ያልዘራ ነው እዛ ጋር ማግኘት አንችልም። ስለዚህ ከልጅነት ጀምረን ልጆቻችን ላይ መዝራት አለብን። ይሄ አብሮ ማሳለፉ በኋላ ላይ በጣም ጥሩ ውጤት አለው።
በጣም ውስጥ አይነት ወላጅነት እንዳለ ተጠቅሻለሽ። አንደኛው አምባገነናዊ ወላጅ የምትይው አለ፣ ስልጣን ያለው ወይም ምክንያታዊ ወላጅ ደግሞ የምትይው አለ፣ እና ደግሞ ሶስተኛው ሁሉም ፈቃጅ ብለሽ ደግሞ የምትይው የወላጅ አይነት እንዳለ መጽሐፍሽ ላይ ታስቀምጫለሽ። እና እስቲ ከነዚህ ከሶስቱ ተመራጭ የሚባለው የወላጅነት አይነት ወይም ስኬታማ አስተዳደግን ሊያመጣ የሚችለው ወላጅነት ምን አይነት ነው? ከላይ አሁን እስካሁን ያነሳናቸውንስ ችግሮች በምን መልኩ መፍታት ይችላል?
አው ሶስት አይነቱን እዚህ ላይ አድርጌያለሁ። አሁን ደግሞ የተለያየ አይነት ፓረንቲንግ ስታይል አለ እና እነዚህ ግን ለሁሉንም እዚህ ላይ ይካተታሉ ብዬ ስላሰብኩ ነው ሶስቱን ያደረኩትና እኔ የምለው ምክንያታዊ የሆነውን ወላጅ ነው። ይሄ ምክንያታዊ የሆነው ወላጅ ሁለቱም አለ፣ አምባገነንነትም አለበት ፐርሚሲቭም ነው ፈቅዳለሁ፣ ግን ባላንስ ያደረገ ነው። አምባገነን ማለት ግዴታ አምባገነንን ማለት ሳይሆን ልጆቻችን መምራት አለብን። የኛን ምን መራቸውን አቅጣጫ ይፈልጋሉ፣ ያን አቅጣጫ ማሳየት አለብንና አንዳንዴ እኛ ኖ አይሆንም ላንተ አይገባህም ብለን ምናቆማቸው አሉ። ያምባገነን መሆን ሳይሆን በምክንያት ነግረን አሳምነን ካላመኑም ኖ ምንልበት አለ። ግን ሁሉን አይደለም እኔ ስላልኩ ብቻ አይደለም።
ሌላኛው አምባገነን
ነው። አምባገነን እኔ ስላልኩ ብቻ ምክንያት አይነግርም፣ እንዴት ይናገረኛል ልጄ፣ እንዴት ያወራል እኔ ስላልኩ ብቻ። ልጆቹ ባይ ዘ ዌይ ሰክሰስፉል ሊሆን ይችላሉ ኢን ተርምስ ኦፍ ላይክ እንትን ተመርካሪ ምናም ሊሆን ይችላል፣ ግን ከዛ በኋላ ብዙ ነገር ሪሰርች እንደሚያሳየው አንገር ማኔጅመንት የሚያስቸግራቸው ሊሆን ይችላል፣ ወደ ሌላ ሱስ ሊሄዱ ይችላሉ፣ ብዙ አይነት አደጋ ሊኖር ይችላል። ይሄን ሳይሆን እኛ ሁሉን ኦል ራውንደድ የሆነ ሁለንተናዊ እንትን ያለ ሰው ነው አይደለም ማሳደግ የምንፈልገው። ስለዚህ መሀል ላይ ፐርሚሲቭ የሚሆኑ ልጆቹ ራሳቸውን የማይገዙ በቃ የሚሆን ሊሆን ይችላሉ። ስለዚህ መሀል ላይ የምንፈቅደውንም መፍቀድ ሁሉንም ኖ ማለት ሳይሆን መሀል ላይ እኛ መሪዎች፣ ተጽዕኖ ፈጣሪዎች ልጆቻችን እኛ እንዲያከብሩን፣ እንዲያዩን፣ እንዲከተሉን እንጂ እንዲፈሩን ሳይሆን። ምክንያቱም ችግር በከማቸው ሰዓት እኛ ጋር ይመጣሉ። ምክንያቱም እናዳምጣለን፣ እንመልሳለን፣ ምክንያታዊ ነን። አምባገነን ግን እንዴት ተፈጥሮ ይሄ ነገር እኔ ቤት እንዴት ሊሆን ቻለ? የኔ ልጅ ሆነ እንዴት እንደዚህ ያደረክ? ስለምን ልጆች አይመጡ? ሁለት አይነት ሰው ሊሆን ይችላል፣ ቤት ሌላ ውጭ ሌላ። ግን በምንም ችግር ሲፈጥሮ እኔ ጋር ልጅ መምጣት እንዲመጣ ማድረግ አለብኝ። ያው ብዙ ምን ሰማው ነገሮች አሉ። ቲኔጅ ላይ ወላጅ ጋር ለመሄድ ባለመቻልም ሊሆን ይችላል በተለያዩ ነገሮች እና የኔ ወላጆች አያቆም እንደዚህ አይነት ነገር ቢሄድ ይጮሁብኛል ቢሄድ እንዲላሉ የሚለው ሳይሆን ቢመጣ እርግጥ ነው ላልቀበለው ይችላልው፣ ግን ያን እንደ ነገር እንዴት ነው አብረን የምንፈታው? እንደዚህ አይነት ነገር ሊያጋጥም ይችላል ብዬ የምመራው ከዛ ማወጣው ልጅ መሆን አለበት። እኔ ጋር ሲመጣ ሴፍ እንዲሰማ ማድረግ ያስፈልጋልና
ያ ማለት ደግሞ ሁሉም ፈቃጅ መሆንም ማለት አይደለም።
ቢሄድ እናትና አባቴ ጋር ችግር ጥል ያወጡኛል ብሎ የሚያስብ መሆን አለበት ችግር ውስጥ እንኳን ቢገባ።
ስለዚህ እንደጠቅላላ ለማድረግ ሐሳባችንን ስልጣን ያለው ግን ደግሞ ምክንያታዊ ወላጅ በመሆን በቴክኖሎጂ ዘመን የቴክኖሎጂ አጠቃቀምን ምክንያታዊ በሆነ መልኩ ለልጆች በመስጠትም በመከልከልም ስኬታማ ልጆችን በዚህ ዘመን ማሳደግ እንችላለን?
አዎ ይቻላል። ያም መጀመሪያ ለልጆቹ ዝም ብሎ አለመፍቀድ እኛ እጅ ላይ ነው ያለው። በልጅነት ይያሉ መቆለፍ እንችላለን፣ በሚያስፈልግበት ሰዓት ብቻ ተመስጠት እንችላለን፣ በቃ እዚህ ጋር ለማቆም እንችላለን፣ የሚያዩትን መከታተል እንችላለን። እየለመዱ ይሄዳሉ። ዋናው ልምድ ነው። ልጆቹ እንደለመዱት ነው የሚሆነው። ሁለተኛው ደግሞ የሚያዩትንም ማየት አለብን፣ ዝም ብሎ መፍቀድና መከልከሉ ሳይሆን። ሌላው ሶስተኛው ራሳችን አርአያ መሆን አለብን። ሌላው ደግሞ ዛሬ መስጠት ነገ መቀማት፣ ዛሬ እንትማ ልጆችን ኮንፊውዝ ማድረግ አንነገር ካረግን በቀልዶቹ እንዲለምዱ ከደግግሞሽ ልጆች በድግግሞሽ ይወጣሉ። ወጥ የሆነ ልጆችም በድግግሞሽ ነው የሚማሩት፣ በድግግሞሽ ነው ልማድም ይሆነው። ስለዚህ አንድ አይነት ነገር ያወጣነውን ህግ ብዙ ጊዜ ከማስከበርም እኛው እናፈርሰዋል፣ ተከታትለንም ማስፈጸም አንችልም። ስለዚህ ዋጋ የለውም። ህግ ካወጣን ተከታትለን ማስፈጸም አለብን። እኛም ራሳችን መስበር የለብንም። አደረገበት ልጆቹ እንደም ቢሆን ኮንፊውዝድ ነው የሚሆኑት። በኋላ ላይ አለመሰማት ሁሉ ደረጃ ላይ እንደርሳለን። ስለዚህ ያወጣነውን ህግ መከታተል፣ ልጆቹን መቆለፍ፣ መደበቅ ህፃናት እያሉ እንዴት አስቸገረኝ የሚለው እኔ ግራ ነው የሚገባኝ። አሁን ያስቸገረኝ
ሙሉውን በድረገጻችንና በማህበራዊ መገናኛዎቻችን ላይ ታግኙታላችሁ። ለምሽቱ የነበረን ዝግጅት ይህን ይመስላል። ነገ በሌሎች ጥንቅሮች እንጠብቃችኋለን። ታስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ በደህና አደሩ።